ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሐምሌ 1 2014 ዓ.ም ዝግጅታችንን ጀመርን። በደቡብ ክልል ኮንሶ ዞን በምግብ እጥረት ምክንያት ባለፉት 2-3 ሳምንታት 8 ህጻናት መሞታቸውንና ይህም ካለፈው 10 ወር ወዲህ በርከት ያሉ ቁጥር ያላቸው ሰዎች መታመማቸውን የዞኑ የሆስፒታል ምንጭ አስታወቀ። ዝርዝር ዘገባ ይኖረናል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ይፋ ባደረገው አመታዊ ሪፖርቱ በኢትዮጵያ ውስጥ እጅግ አስከፊ የሰብአዊ መብቶች ጥሰቶች መፈጸማቸውን ይፋ አድርጓል። እነዚህንና ሌሎች ዘርዘር ያሉ ዘገባዎችን በምሽቱ ዝግጅታችን እናስደምጣችኋለን። ጤና ይስጥልኝ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። ሲድራክ ፍራንክሊን የምሽቱ የድምፅ መሐንዲሳችን ነው። በተጨማሪም ደግሞ በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋው፣ የዌብና የማህበራዊ ፕሮዲሰራችን ደግሞ አባየው ገበያው ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። አብራችሁን ቆዩ። አሁን ለምሽቱ ወደ ያዝነው ዋና ዋና የዓለም ዜና እንወስዳችሁ።
ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ጉዳያቸው በችሎት እየታየ ያለው የኦሮሚያ ኒውስ ኔትወርክ ጋዜጠኞችና ሌሎች 15 ተከሳሾች የወንጀል ክስ እንዲያሻሽል ትዕዛዝ የተሰጠው አቃቢ ሕግ አንቀጹን እንጂ ክሱን ባለማሻሻሉ ተከሳሾቹ ከእስር እንዲለቀቁ ጠበቃው አቤቱታ ማቅረባቸውን ለአሜሪካ ድምፅ ገለጹ። ገልሞ ዳዊት ዝርዝር አለው።
ለትላንት ተቀጥሮ በነበረው በነቃሲም አብዱላይ ስም በተከፈተ የክስ መዝገብ ተከሰው ጉዳያቸው በኦሮሚያ ጠቅላይ ፍርድ ቤት እየታየ ባሉት ሁለት የኦሮሚያ ኒውስ ኔትወርክ ጋዜጠኞችና ሌሎች 15 ሰዎች ጉዳይ አቃቢ ሕግ ክሱን አሻሽሎ እንዲያመጣ ታዞ እንደነበር ያስታወሱት የተከሳሾቹ ጠበቃ አቶ ሚልኪያስ ቡልቻ፣ ሆኖም አቃቢ ሕግ አንቀጹን እንጂ ክሱን አለማሻሻሉን ተናግረዋል።
የአንቀጽ 258ን በተመለከተ ቁጥሩን ብቻ ከክስ አርዕስቱ በመሰረዝ የክሱ ይዘት ውስጥ ግን የ258ን የሚያቋቋሙ ፍሬ ነገሮችን አካተው ቀርበዋል። ይሄውም የውጭ ሀገር ጣልቃ ገብ ባለበት ጊዜ፣ የአስቸኳይ ጊዜ አዋጅ ታውጆ ባለበት ጊዜ፣ እንዲሁም የእርስ በርስ ጦርነት በነበረ ጊዜ የተደረገ ነው የሚል ነው። ይሄ ደግሞ በወንጀል ሕግ ስር ከክሱ እንዲወጣ የታዘዘው የህግ ድንጋጌ ስር የተካተቱ ናቸው። ይውጣ ተብሎ ነበረ፣ አቃቤ ሕግ ግን እስካሁንም አላወጣም። አቃቤ ሕግ የፍርድ ቤትን ትዕዛዝ ወደ ጎን በመተው ነው አሁንም የአንቀጹ ድንጋጌ ይዞ የመጣ።
አቃቤ ሕግ ክሱን ባለማሻሻሉ ደንበኞቻቸው በነጻ እንዲለቀቁ ለዳኞች አቤቱታ ማቅረባቸውንም አቶ ምልኪያስ ጨምረው ተናግረዋል። በዚህ አቤቱታ ላይ አቃቤ ሕግ የሚሰጠውን ምላሽ ለመጠባበቅ ለሐምሌ 12 2014 ዓ.ም ተለዋጭ ቀጠሮ ተሰጥቷል። በአስቸኳይ ጊዜ አዋጅ ወቅት በኦሮሚያ ክልል የሽግግር መንግስት ምስረታ ሀሳብ ውስጥ ተሳትፈዋል በሚል ህዳር 8 2014 ዓ.ም የተያዙት ሁለቱ የኦሮሚያ ኒውስ ኔትወርክ ጋዜጠኞች ደሱ ዱላ፣ ብቅላ አመኑና ሌሎች 15 ሰዎች ላለፉት 7 ወራት በኦሮሚያ ፖሊስ ቁጥጥር ስር ናቸው። 15ቱ ሰዎች የኦሮሞ ነጻነት ግንባር፣ የኦሮሞ ፌዴራሊስት ኮንግረስ ፓርቲ አባላትና ከተለያዩ ማህበረሰቦች መቋቋሙ የተነገረውን ኮሚቴ በግላቸው የተቀላቀሉ ሰዎች መሆናቸውንም ጠበቃቸው ገልጸዋል። ለአሜሪካ ድምፅ ገልሙ ዳዊት ከአዲስ አበባ።
ጋና ውስጥ ከኢቦላ ቫይረስ ጋር ተዛማጅነት ያለውና ለሞት ሊዳርግ የሚችለው ማርበርግ የተባለው ቫይረስ በሁለት ሰዎች ላይ መታየቱን የጋና ጤና ባለስልጣናት ትናንት አሙስ ባወጡት መግለጫ አስታወቁ። ቫይረሱ የታየው ከጋና ዋና ከተማ 250 ኪሎ ሜትር ርቀት ላይ በምትገኘው አሻንቲ መሆኑን ባለስልጣናቱ አመልክተዋል። እስካሁን ከሁለቱ ሰዎች ጋር ሳይገናኙ አልቀሩም የተባሉት 34 የሚደርሱ ሰዎች ራሳቸውን አግልለው እንዲቆዩ መደረጉም ተመልክተዋል። የጋናው ቫይረስ በዓለም ጤና ድርጅት ከተረጋ የተረጋገጠ ማርበርግ የተባለው ቫይረስ በምዕራብ አፍሪካ ሲከሰት ሁለተኛው እንደሚሆን ተነግሯል። የዓለም ጤና ድርጅት ማርበርግ ቫይረስ የመግደል እድሉ 88% መሆኑን አስታውቋል። ቫይረሱ ከሰው ወደ ሰው ወይም ከእንስሳት ወደ ሰው የሚተላለፍ ሲሆን ከሁለት እስከ 21 ቀናት ምልክት ሳያሳይ በሰውነት ውስጥ ሊቆይ እንደሚችል ተመልክቷል። ጃፓን ውስጥ በተጽዕኖ ፈጣሪነታቸው የሚታወቁት የአገሪቱ የቀድሞ ጠቅላይ ሚኒስትር ሺንዞ አቤ ዛሬ አርብ ማለዳ በተተኮሰባቸው ጥይት ተገድለዋል። አቤን ለህልፈት ያበቃቸው ከኦሳካ በስተምስራቅ በመትገኘው ናራ ከተማ ውስጥ አንድ የባቡር ጣቢያ ላይ ይካሄድ በነበረ የምርጫ ቅስቀሳ ላይ ንግግር እያደረጉ ሳሉ ደረታቸው ላይ በጥይት በመመታታቸው ነው። አንድ መሳሪያ የያዘ ሰው ከኋላቸው ተጠግቶ ሁለት ጥይቶችን እንደተኮሰባቸው ወዲያው እንደወደቁና ደም ይፈሳቸው እንደነበር በዘገባው ተመልክቷል። ከምድር ወድቀው የነበሩት አቤን በአካባቢው የነበሩ ሰዎች ሊረዷቸው ይራኮቱ እንደነበር በማህበራዊ መገናኛዎች የተለቀቁ የቪዲዮ ምስሎች አሳይተዋል። የ67 ዓመቱ የቀድሞ ጠቅላይ ሚኒስትር ወደ ሆስፒታል ተወስደው አጣዳፊ ሕክምና ቢደረግላቸውም ህይወታቸውን ማትረፍ አለመቻሉ ተዘግቧል። በግድያው የተጠረጠረው ተሱያ ያማጋሚ የሚባል የ41 ዓመት ሰው በናራ ከተማ ፖሊስ መያዙን የጃፓኑ ዜና ማሰራጫ NHK አመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ፕሬዚደንት ጆ ባይደን በትናንትናው ዕለት 17 ለሚደርሱ ሰዎች በዩናይትድ ስቴትስ ለሲቪሎች ከፍተኛ ክብር የሚያጎናጽፈውን ፕሬዚደንታዊ የነጻነት ሜዳይ ሽልማት ሰጥተዋል። ሽልማቱ ከተሰጣቸው መካከል ሁለት የኦሎምፒክ አትሌቶች፣ የእግር ኳስ ተጫዋች ሜጋን ራፒኖና የጂምናስቲክ ስፖርተኛይቱ ሲሞን ቢልስ እንዲሁም የኦስካር ፊልም አሸናፊው ተዋናይ ደንዘል ዋሽንግተን ይገኙበታል። በህይወት ከሌሉትም መካከል ሽልማቱን የተቀዳጁት ሶስት ሰዎች የአፕል ተባባሪ መስራች ስቲቭ ጆብስ፣ የቀድሞ ሴኔተር ጆን መኬን እና የቀድሞ የአሜሪካ ሰራተኞችና ኢንዱስትሪ ድርጅቶች ፌዴሬሽን ምክር ቤት AFL-CIO ፕሬዚደንት ሪቻርድ ትሩምካ መሆናቸው ተመልክተዋል። ከተሸላሚዎቹ መካከል ባይደን በአሜሪካ ታሪክ ትልቅ ተዋናይ ከሆኑት መካከል አንዱ ነው ያሉት ደንዘል ዋሽንግተን በኮቪድ-19 ተጋላጭ በመሆኑ በዋይት ሀውስ በተደረገው ስነ ስርዓት ላይ አልተገኘም። ፕሬዚደንቱ ለተዋናዩ የነጻነት ሜዳይ ሽልማቱን ቆየት ብለው ወደፊት እንደሚሰጡት ተናግረዋል። ዩናይትድ ስቴትስ ውስጥ የፌዴራሉ ዳኛ በጥቁሩ አሜሪካዊ ጆርጅ ፍሎይድ ግድያ በተፈረደበት የፖሊስ መኮንኑ ዴሪክ ቾቪል ላይ የጆርጅ ፍሎይድን ሰብአዊ መብት በመጣስ 21 ዓመት የፈረዱበት መሆኑ ተገለጸ። ትናንት አሙስ የተላለፈው ይህ ውሳኔ በቀድሞ የሚኒያፖሊስ መኮንን ላይ ጥቂት ተጨማሪ የእስር ዓመታትን እንደሚጨምርበት ተመልክቷል። ፍሎይድ የተገደለው እንደ አውሮፓ አቆጣጠር ግንቦት 25 2020 መሆኑ ይታወሳል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ሐምሌ 1 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voamharic የፌስቡክ ገጻችን መከታተል ትችላላችሁ። አሁን አድማጮች፣ ለዕለቱ ወደ ያዝነው አብይ ርዕስ ዘገባችን እንውሰዳችሁ። ወደ ቀዳሚው ዘገባችን ስናልፍ በደቡብ ክልል ኮንሶ ዞን በምግብ እጥረት ምክንያት 8 ህጻናት መሞታቸውን የካራት የመጀመሪያ ደረጃ ሆስፒታል አስታወቀ። የዞኑ ግብርና መምሪያ በዞኑ ከ100,000 በላይ ዜጎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸውም ለቪኦኤ ገልጸዋል። ዮናታን ዘብዲዮስ ዝርዝሩን ያሰማናል።
በኮንሶ ዞን ውስጥ የሚገኘው የካራት ሆስፒታል ስራ አስኪያጅ አቶ አማሬ ገርሞም በምግብ እጥረት ምክንያት 8 ህጻናት መሞታቸውን ተናግሯል። በምግብ እጥረት ምክንያት የታመሙ ሰዎች ወደ ሆስፒታላቸው መምጣት የጀመሩት ከ10 ወራት በፊት መሆኑን የገለጹት አቶ አማሬም የሟች ህጻናት ቁጥር የጨመረው ግን ካለፈው 3 ሳምንታት ወዲህ መሆኑን ገልጿል። በዚህ ጊዜ ውስጥ 57 ሰዎች በካራት ሆስፒታል ሕክምና እንደተደረገላቸው ያስረዱት አቶ አማሬም ከነዚህ ውስጥ 407 ሰዎች ተኝተው እንደታከሙ አስረድቷል። ህጻናቱ ህይወታቸው ያለፈውም የህክምና ክትትል የተደረገላቸው ባለበት ወቅት መሆኑን ገልጿል።
በየቀን ነው የሚመጡትና ሳምንት ከሳምንት እንትናቸው ያመራረቸው ሊለያ ይችላል እንጂ አሁን እነ እስካሁን በዚያ ካንደር ውስጥ 408 በምግብ እጥረት ተለይተው የመጡ ናቸው።
የኮንሶ ዞን የግብርና መምሪያ ኃላፊ አቶ ከፈነት ጫሮ በወረዳው ድርቅ በሁለት ምክንያት መከሰቱን ተናግሯል።
አንደኛው ከ2012 ጀምሮ መደበኛ የበልግ ምህር ዝናብ እጥረት ነበር። 2013 ላይም እንደዚህ ተመሳሳይ ሁኔታ ነው የገጠመን። 2014ም እንደዚህ ተመሳሳይ እንትኖች አሉ። አንደኛው ኬዝ የአየር ንብረት ለውጥ ነው። ሁለተኛ ኬዝ ግን በዞኑ ስር ሁለቱም ወረዳዎች ተገልዙራና ከራጁር አካባቢ ተደጋጋሚ የጸጥታ ችግር አለ። ዜጎች ተፈናቅሏል። በዚህ ምክንያት ከ53,504 በላይ ዜጎች ተፈናቅሏል። እነዚህ ዜጎች ንብርና ስራቸው እየሰሩ አይደለም። መረዳቸው በጾምን ያደረው ያ እንዳለ ሆነ። በግጭት ምክንያት ቅድም በገለጽ ሁለት ለሶስቱ ዘመናት የዝናብ መቆራረጥና በጊዜ ያለ ምግነት የግብርና ምርትና ምርታማነት እንዲቀንስ አድርጎታል።
በዘረ ተሸፈነው በ10,000 የሚቆጠር የዞኑ አርሶ አደሮች ማሳ ቡቃያ በድርቅ በመጥፋቱና የምህር እርሻ ምርት በከፍተኛ ሁኔታ በመቀነሱ የአካባቢ ነዋሪም ለችግር መጋለጡንም ተናግሯል።
ከ2012 ጀምሮ ዝናብ በመጥፋቱ አሁን ባለው ደረጃ ስንገምተው አሁን በልጉ ሊገኝ የታስበው ምርት 80% የበልግ አብቃይ ነው። ስለዚህ በልግ አብቃይ ላይ 3.5 ሚሊዮን ኩንታል ነው የሚጠበቀው። ነገር ግን አሁን የኛ የምርት ግምገማ አሰስመንት እንደሚያሳየው 478,000 ኩንታል ብቻ ይገኛል የሚል ግምገማ ነው የደረስነው። ያ ማለት ከዞኑ ህዝብ 16% ብቻ ይቀልባል ማለት ነው።
ከዞኑ ዋና ከተማ በ14 ኪሎ ሜትር ርቀት ላይ የሚገኘው የከና ወረዳ የካሾሌ ቀበሌ አርሶ አደር አቶ ካራሮ ፋጭ ረዘም ላለ ጊዜ ዝናብ አለመጣሉን ገልጸው በዚህ ምክንያት የበልግም ሆነ የምህር አዝርት ምርት እንዳልሰጠ ተናግሯል። ጎረቤታቸው የነበሩም ወይዘሮ ጉዮ ገለቦና ልጃቸው በምግብ እጥረት ህይወታቸው እንዳለፈ ተናግሯል።
ዝናብ በጣም ማናከፍ ስለሆነ አልበቀለ እንኳን እኮ አንድ ሳምንት እንኳን ዘንረም ደረቅ ነው። አንድ ቤተሰቦች እንኳን በሙሉ እንዳለቁ ሸምታች።
ከመንግስት በኩልም እርዳታ እንዳልደረሳቸው አቶ ካራሮ ጨምሮ ገልጿል። የደቡብ ክልል የአደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር አቶ ፋሲካ አለሙ በዞኑ ከ100,000 በላይ ዜጎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው ተናግሯል።
ችግር ውስጥ አሉ ብለን የለየናቸው እና ድጋፍ እያደረግንላቸው ያሉ ወደ 34,386 የሚጠጉ ዜጎች አሉ። ከዛ ባሻገር ሾክ ውስጥ ሊገቡ ይችላሉ። ከዚህ ሾክ ውስጥ ደግሞ መውጣት አለባቸውና ድጋፍ ይፈልጋሉ። ወደ 40,627 የሚጠጉ ዜጎች እንደዚሁ በካሽ ሰፖርት እየተደረጉ ይገኛሉ። ወደ 20,000 አካባቢ የሚጠጉ ዜጎች በሴፍቲኔት ፕሮግራም ይደገፋሉ። ለእናቶችና ለህፃናት እንደዚሁ 3,614 የሚጠጉ ህፃናት፣ 4689 የሚጠጉ እናቶች እንደዚሁ የአልሚ ምግብ አቅርቦት እየቀረበላቸው ይገኛል።
በሙያቸው መምህር የሆኑት አቶ ጉዮ ካላሌም በወረዳው ከፍተኛ ድርቅ መኖሩን አስታውቀው ያለፈው ትምህርት ወቅት እንኳን ተማሪዎች በችግር ላይ ወድቀው እንደነበር አስታውሰዋል።
ሰው ምበላ ምጠጣ ቀርተውም ከብት ምበላ ነገርም እንደሌለ ነው እና በጣም ከፍተኛ የሆነ ርስ ላይ ያሉ ሰዎች ናቸው። ሁን ሰዎቹ ያበራቸው እና እንደ አጋጣሚ ሆኖ በቅርቡ ነው እዚህ በቦታው ትምህርት ቤቱ የተሰራው እና በትምህርት ቤት ውስጥ ዘንድሮውን በዚህ በረሃ ምክንያት ተማሪ ተሸቀልቅሎ ምንም ተማሪ እንደሌለ ነው እና ወላጅ ራሱም ተማሪ ወደ ትምህርት ቤት ከመጣና ከተመለሰ በኋላ የሚያገኘውና የምጠጣ እንኳን የምበላ ቀርቶ የምጠጣ ነገር ነው። ውሃም ስለማያገኝ ትምህርት ቤቱ ኦልሞስት ወደ መዘጋት ደረጃ ላይ እየደረሰ ነው አለው።
የምግብ እርዳታ እጥረት በአካባቢው መከሰቱን ያረጋገጡት ምክትል ኮሚሽነር አቶ ፋሲካ አለሙ የክልሉ መንግስት የቻለውን እያደረገ ነው ብሏል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ወደ ሁለተኛው ዘገባችን እናልፋለን። የኢትዮጵያ ሰብአዊ መብቶች ኮሚሽን በኢትዮጵያ እጅግ አስከፊ የሰብአዊ መብቶች ጥሰቶች እየተፈጸሙ መሆኑን አስታውቋል። በኦሮሚያ ክልል የወለጋ ዞኖች በንጹሐን ላይ የተፈጸመው ጭፍጨፋ ራሱን የኦሮሞ ነጻነት ሰራዊት በሚለውና መንግስት ሸኔ ብሎ በሚጠራው ቡድን መፈጸሙንም ኮሚሽኑ በዛሬው ሪፖርቱ ይፋ አድርጓል። ሰብአዊ መብቶች ኮሚሽን ይህን ያስታወቀው ከሰኔ 2013 ዓ.ም ጀምሮ እስከ ሰኔ 2014 ዓ.ም ድረስ የነበረውን ዓመታዊ የኢትዮጵያ ሰብአዊ መብቶች ሁኔታ ሪፖርት ዛሬ ሐምሌ 1 2014 ዓ.ም ይፋ ባደረገበት ወቅት ነው። ይሁን እንጂ የታጣቂ ቡድኑ እንዲያሉ ወንጀላዎችን በተደጋጋሚ ሲያስተባብሉ መቆየታቸው ይታወሳል። ይህንንም በመግለጽ ከአሜሪካ ድምጽ ጥያቄ ቀረበላቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ የሰብአዊ መብት ጥሰት ፈጽሟል የሚባል አካል የሚቀርብበትን ወንጀላ ማስተባበሉ የተለመደ ነው ሲሉ ምላሽ ሰጥተዋል። ዋና ኮሚሽነሩ በተለያዩ የኢትዮጵያ አካባቢዎች ባለፈው አንድ አመት ውስጥ በመንግስት ኃይሎችና ከመንግስት ውጪ በሆኑ የታጠቁ ኃይሎች እጅግ አስከፊ የሆኑ ያላቸው የሰብአዊ መብቶች ጥሰቶች መፈጸማቸውን ሪፖርቱን ባቀረቡበት ወቅት አመልክተዋል። ሪፖርቱ ኮሚሽኑ በአመቱ ባደረገው ክትትልና ምርመራ ባከናወናቸው መለስተኛ ጥናቶች በሰሜን ኢትዮጵያ የተካሄደውን ጦርነት ተከትሎ ባካሄዳቸው ምርመራዎችና በሌሎች መረጃዎች ላይ ተመስርቶ የተዘጋጀ መሆኑንም ይፋ አድርጓል። በዚህ ሪፖርቱን በተመለከተ ዛሬ የተሰጠውን መግለጫ የተከታተለው ኬኔዲ አባተ ነው። ዝርዝሩን እንደሚከተለው ያሰማናል።
ሪፖርቱን ለመገናኛ ብዙሃን ይፋ ባደረጉበት ወቅት ኢትዮጵያ በመትገኝበት በአሁን ወቅት የሰብአዊ መብቶች ሁኔታ በፍጥነት ተለዋዋጭ መሆኑን የገለጹት የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ አመታዊ ሪፖርቱ በሚሸፍነው ጊዜ ውስጥ በኢትዮጵያ በርካታ የሰብአዊ መብቶች ጥሰቶች መከሰታቸውን አብራርተዋል። ምንም እንኳን ሪፖርቱ ሁሉንም የሰብአዊ መብቶች ጥሰቶች በተሟላ መልኩ የሚዘረዝር ባይሆንም እጅግ አስከፊ የሆኑ በማለት የገለጿቸውን በመንግስት ኃይሎችና ከመንግስት ውጭ በሆኑ የታጠቁ ኃይሎችና ቡድኖች በጦርነትና ግጭት አውድ ውስጥ የተፈጸሙ የበርካታ ሰዎች ሞት፣ የአካልና ስነ ልቦና ጉዳት፣ ጾታዊና ወሲባዊ ጥቃት፣ መፈናቀልና የንብረት ውድመት ጥሰቶችን እንዲሁም ሴቶች፣ ህጻናት፣ አረጋውያንና አካል ጉዳተኞችን ጨምሮ በሲቪል ሰዎች ላይ ያነጣጠሩ በከፍተኛ ግፍና ጭካኔ የተፈጸሙ የሰብአዊ መብቶች ጥሰቶችን ማካተቱን ዋና ኮሚሽነሩ አስረድተዋል። ባለፉት 12 ወራት በተለይ በህይወት የመኖር መብት እጅግ የከፋ አደጋ ውስጥ እንደወደቀ ቀጥሏል ያሉት ኮሚሽነሩ የሰሜኑ ጦርነት ወደ አማራና አፋር ክልሎች መስፋፋቱን ተከትሎ በርካታ ንጹሃን መገደላቸውን በማሳያነት አንስተዋል።
በመንግስት የጸጥታ አካላትና ከመንግስት ውጭ በሆኑ የታጠቁ ኃይሎችና ቡድኖች በርካታ ጥሰቶች ተፈጽመዋል። በተለይም በትግራይ ክልል የተጀመረው ጦርነት ከሐምሌ ወር 2013 ዓ.ም ጀምሮ ወደ አፋርና አማራ ክልል መስፋፋቱን ተከትሎ የጦርነቱ ተሳታፊ ወገኖች ተገቢውን ጥንቃቄ ባለማድረጋቸው፣ የመለየት መርህን ባለመከተላቸውና ያልተመጣጠነ ጥቃት በመፈጸማቸው እንዲሁም በጦርነቱ ተሳታፊ በነበሩ በሁሉም ኃይሎች ሆነ ተብሎ በተወሰዱ እርምጃዎች በብዙ መቶዎች የሚቆጠሩ ሲቪል ሰዎች ተገድለዋል። ግድያው ሴቶችን፣ ህጻናትን፣ አረጋውያንና አካል ጉዳተኞችንም በተለይም የአእምሮ ህሙማንን ያለባቸውን ሰዎች ይጨምራል።
በአፋርና በአማራ ክልሎች ቢያንስ 403 ሲቪል ሰዎች የተገደሉ ሲሆን በጦርነቱ ተሳታፊ በሆኑ በሁሉም ኃይሎችና በተለይም በትግራይ ኃይሎች ሆን ተብሎ በተወሰዱ እርምጃዎች ቢያንስ 346 ሲቪል ሰዎች ከፍርድ ውጭ መገደላቸው በሪፖርቱ ተመላክቷል። በኦሮሚያ ክልል በተለይ በወለጋ ዞኖች ከነሐሴ ወር 2013 ጀምሮ እስከ ሰኔ 2014 ዓ.ም ድረስ በተደጋጋሚ የተፈጸመው ብሔርን መሰረት ያደረገ ጥቃት ሌላው በህይወት የመኖር መብት እጅግ በከፋ ሁኔታ የተጣሰበት አሰቃቂ ድርጊት መሆኑን የገለጹት ዶክተር ዳንኤል ድርጊቱ ራሱን የኦሮሞ ነጻነት ሰራዊት በሚለውና በመንግስት ኦነግ ሸኔ ተብሎ በሚጠራው ቡድን እንደተፈጸመ ነው ያነሱት።
በኦሮሚያ ክልል በተለይ በወለጋ ዞኖች የኦነግ ሸኔ ታጣቂ ቡድን በተደጋጋሚ በፈጸመው ጥቃት ህጻናትና ሴቶችን ጨምሮ በብዙ መቶዎች የሚቆጠሩ ነዋሪዎች በግፍና በጭካኔ ተጨፍጭፈዋል። በሪፖርቱ በዝርዝር እንደተመለከተው በሁሉም ክልሎች በሚባል ደረጃ በተከሰቱ ልዩ ልዩ ግጭቶች የታጠቁ ቡድኖች ጥቃቶችና የመንግስት እርምጃዎች የመንግስት የጸጥታ አባሎችና ሰራተኞችን ጨምሮ እጅግ ብዙ የየአካባቢው ነዋሪዎች ተገድለዋል።
ይሁንና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን ሰሞኑን በምዕራብና ቄሌም ወለጋ ንጹሃንን ጨፍጭፏል በሚል የሚቀርብበትን ውንጀላ በተደጋጋሚ ውድቅ አድርጓል። ቡድኑ ውንጀላውን ማስተባበሉን በመግለጽ የአሜሪካ ድምጽ ላነሳላቸው ጥያቄ ዶክተር ዳንኤል ይህን ምላሽ ሰጥተዋል።
የኦሮሞ ነጻነት ሰራዊት ወይም በተለምዶ ኦነግ ሸኔ የሚባለው ቡድን የተፈጸሙትን ጥሰቶች እኔ አልፈጸምኩም ብሎ ምላሽ ሰጥቷል። ይሄ እንደምታውቁት በሰብአዊ መብቶች ምርመራ ስራ ውስጥ የሰብአዊ መብቶች ጥሰት ሲፈጽሙ ሰብአዊ መብቶች ጥሰት ፈጽማችኋል ብለን በሪፖርታችን የምንጠቅሳቸው ወገኖች እኛ አልፈጸምንም ብለው ምላሽ መስጠት አዲስ ነገር አይደለም፣ ሁል ጊዜም የሚያጋጥም ነገር ነው። ምክንያቱም በሰብአዊ መብት ጥሰት ስራ ሲከሰስ ያንን እሺ ብሎ የሚቀበል ወገን ማግኘት በጣም አስቸጋሪ ነው እና ስለዚህ ያንን ምላሽ ስለሰጡ አይደሉም ማለት አይደለም። ዋናው ማስረጃው ነው። እስካሁን ባለን መረጃ መሰረት ግን ዋነኛው ጥቃት የተፈጸመው ከአካባቢው ባነጋገርናቸው ሰዎች ከአካባቢው መንግስታዊ ከሆኑ መንግስታዊ ካልሆኑ መረጃ ምንጮችን በሰበሰብነው መረጃ መሰረት ጥቃቱ የተፈጸመው የመነሻው ጥቃት የተፈጸመው በተለምዶ ኦነግ ሸኔ በሚባለው ወይም በኦኤልኤ ኦሮሞ ሊበሬሽን አርሚ ታጣቂ ቡድን መሆኑን እናውቃለን።
በሌላ በኩል የኦሮሞ ነጻነት ሰራዊት እንደሚባል የሚናገረው ታጣቂ ቡድን ዓለም አቀፍ ቃል አቀባይ መሆናቸውን የሚገልጹት ኦዳ ተርቢ በወለጋ ዞኖች የተፈጸመውን ግድያ የመንግስት ታጣቂ ሚሊሻዎች እንደፈጸሙት ገልጸው በመንግስት ወደ አካባቢው የተላከው ሰራዊት ግድያውን ለማስቆም ምንም ያደረገው ነገር የለም ማለታቸውን መዘገባችን አይዘነጋም። እርሳቸው ይህን ቢሉም የአሜሪካ ድምጽ ያነጋገራቸው የአይን ማኞች ግን ጥቃቱን ሸኔ ሲሉ የገለጹት ታጣቂ ቡድን መፈጸሙን ተናግረዋል። በወለጋ የተፈጸመውን ግድያ በተመለከተ የኢትዮጵያ ባለስልጣናት ፈጣን ገለልተኛና ጥልቅ ምርመራ እንዲያደርጉ የተባበሩት መንግስታት ያሳሰበ ሲሆን የኦሮሞ ነጻነት ግንባርና የኦሮሞ ፌዴራሊስት ኮንግረስም ገለልተኛ ምርመራ እንዲደረግ መጠየቃቸው የሚታወስ ነው። የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በዛሬው መግለጫቸው በምዕራብና በቄለም ወለጋ ዞኖች ሰሞኑን በተፈጸሙ የንጹሃን ጭፍጨፋዎች ስለተገደሉ ሰዎች ቁጥርና ስለደረሰው አጠቃላይ ጉዳት የሚደረገው ምርመራ አለመጠናቀቁን ጠቁመዋል። በዛሬው የኢሰመኮ ሪፖርት በጋምቤላ፣ በቤኒሻንጉል ጉሙዝና በደቡብ ክልሎችም በመንግስትና ከመንግስት ውጭ በሆኑ ታጣቂ ኃይሎች የተፈጸሙ ግድያዎች ተካተዋል። በሰሜን ኢትዮጵያ ከተካሄደው ጦርነት ጋር ተያይዞ በጦርነቱ ተሳታፊ የነበሩ ሁሉም ኃይሎች ዓለም አቀፍ የሰብአዊ መብቶችንና የሰብአዊነት ህጎችን ድንጋጌ በሚጥስ መልኩ በሲቪል ሰዎች ላይ በህይወት ከመኖር መብት በተጨማሪ ሌሎች በርካታ ጥሰቶችንም ፈጽመዋል ይላል ሪፖርቱ። ከነዚህም መካከል በአስቸኳይ ጊዜ አዋጅ ወቅት የተፈጸሙትን ጥሰቶች የገለጹት ዶክተር ዳንኤል የትግራይ ክልል ደግሞ አሁንም ድረስ ክልሉን በአስቸኳይ ጊዜ አዋጅ እየመራ መሆኑን ጠቁመዋል።
በአስቸኳይ ጊዜ አዋጁ ወቅት ብሔርን መሰረት ያደረገ መጠነ ሰፊ የዘፈቀደ እስር ተፈጽሟል። ከአስቸኳይ ጊዜ አዋጅ መነሳት በኋላም ቢሆን ብዙ ሰዎች ፍርድ ቤት ሳይቀርቡ በእስር ቆይተዋል። እንዲሁም ደግሞ ከሰኔ ወር 2013 ዓ.ም ጀምሮ ህዝባዊ ወያኔ ሓርነት ትግራይ የትግራይ ክልልን ማስተዳደር ከጀመረ በኋላ በክልሉ የአስቸኳይ ጊዜ አዋጅና ደንብ በማውጣት ክልሉን በአስቸኳይ ጊዜ ሁኔታ እያስተዳደረ ሲሆን አዋጁ የሰዎች መብቶችን በከፍተኛ ሁኔታ የገደበና ከኢትዮጵያ ህገ መንግስትና የወንጀል ህግ ጋር የሚጣረስ ነው። በአዋጁ መሰረት ከፌዴራል መንግስት ጋር የሚደረግ የስራ ግንኙነትን ጭምር በወንጀል የሚያስጠይቅ፣ ወላጆች በግዳጅ ልጆቻቸውን የህወሓትን ሰራዊት እንዲቀላቀሉ የሚያስገድድ በመሆኑ ይህንን በማይፈጽሙ ሰዎች ላይ ከፍተኛ የሆነ እንግልትና እስር እየተፈጸመባቸው ይገኛል።
በትግራይ ክልል ያለውን የሰብአዊ ጥሰት ሁኔታ ኮሚሽኑ እንዴት እንደሚከታተል ጠይቂያቸው ምላሻቸው ይህ ነው።
እስከ ቅርብ ጊዜ ድረስ መቀሌ ላይ የነበረን ቅርንጫፍ ጽህፈት ቤት ስራውን ሲያከናውን ነበረ። ግን ከተወሰኑ ወራቶች በፊት የትግራይ ባለስልጣናት መቀሌ ላይ ያለውን ጽህፈት ቤታችንን ዘግተውብናል። ስለዚህ ያ ቢሮ ስለተዘጋ ከዚህ በፊት የነበረን አይነት ክትትል ለማድረግ እንቅፋት ፈጥሮብናል። ግን የርቀት ክትትል ማድረግ አትችልም ማለት አይደለም እና በጣም በጥንቃቄ በርቀትም ቢሆን ከተለያዩ መረጃ ምንጮች፣ ተአማኒ ከሆኑ መረጃ ምንጮች መረጃዎች አሉን። ግን ቦታው ላይ ተገኝተ የምታጣራውና የምታረጋግጠውን ያህል አለመሆኑ እንደተጠበቀ ሆኖ ማለት ነው።
በተለያዩ ክልሎችም ህግና ሰላምን ለማስከበር በሚል ምክንያት ብዙ ሰዎች በጅምላ ታስረዋል ያለው የኢሰመኮ ሪፖርት በአማራ ክልል ብቻ ከ10,000 በላይ ሰዎች ከፍርድ ቤት ትዕዛዝ ውጭ በጅምላ መታሰራቸውን፣ የአፋር ክልል ጸጥታ ኃይሎችም ከኪልበቲ ረሱ ዞንና ከአካባቢው የመኖሪያ አካባቢዎች ደህንነታቸውን ለማስጠበቅ በሚል የሰበሰቧቸውን በሺዎች የሚቆጠሩ የትግራይ ተወላጆችን ሰመራ ከተማ በሚገኙ ሰመራና አጋቲና ካምፖች በጊዜያዊ መጠለያ ጣቢያ ስም ከታሳስ ወር 2014 ዓመተ ምህረት ጀምሮ የሪፖርት ይፋስ ከተደረገበት ጊዜ ከፈቃዳቸው ውጭ እንደያዟቸው መሆናቸውን ማስተዋውሷል። በትግራይ ክልል በነበረው ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን ለመመርመር በተመድ የሰብአዊ መብቶች ምክር ቤት የተቋቋመው ዓለም አቀፍ የሰብአዊ መብት ባለሙያዎች ኮሚሽን ወደ አዲስ አበባ ለመግባት በመንግስት ፈቃድ ማግኘቱን መግለጹ ይታወሳል። ይሁን እንጂ ኮሚሽኑ የተቋቋመበት ዓላማ ከዚህ ቀደም በኢሰመኮና በተመድ የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ በጥምረት የተካሄደውን ጥናት ከመድገም ያለፈ ተግባር የለውም በሚል የኢትዮጵያ መንግስት መቃወሙና ከኮሚሽኑም ጋር እንደማይተባበር መግለጹ ይታወቃል። ኢሰመኮም ቢሆን በተመሳሳይ ምርመራ ለማድረግ መታቀዱ ፋይዳ ቢስ እንደሆነ ገልጾ ነበር። አሁን ላይ ታዲያ ዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽን ወደ አዲስ አበባ እንዲመጣ በመንግስት እንዴት ሊፈቀድለት ቻለ? ኢሰመኮስ ከኮሚሽኑ ጋር ምን አይነት ግንኙነት አለው በሚል ላነሳውላቸው ጥያቄም ዶክተር ዳንኤል ምላሽ ሰጥተዋል።
በተባበሩት መንግስታት የተቋቋመው የኮሚሽኖች ቡድን ወደ ሀገር ውስጥ እንዲመጡ እንደተጋበዙ እናውቃለን። ከኛው ጋር ስለሚነጋገሩ እናውቃለን። ግን አሁን የሚመጡበት የተጋበዙበት ምክንያት የምርመራ ስራ ለመጀመር አይደለም። አሁን የሚመጡት ከመንግስት ጋር እንዲሁም ከኛም ጋር ጭምር፣ በዋነኛነት ግን ከመንግስት ጋር የሚሰሩበት ለመስራት ያቀሩበትን አቀራረብ እና ስራቸው ደግሞ ከዚህ በፊት የተከናወነው የጣምራ ምርመራ ሪፖርቱ ላይ እንዴት አድርጎ የሚያግዝና የሚያጠናክር መሆን አለመሆኑን በአጠቃላይ ስለ አሰራራቸው ለመወያየትና ለመመካከር ነው። ይህ ውይይት ከመንግስት ጋር የሚያደርጉት ውይይትና ምክክር መግባባትና ስምምነት ላይ የሚደረስበት ከሆነ መንግስት ለምርመራ ስራ ወደ ሀገር ውስጥ እንዲመጡ ይጋብዛቸዋል ወይም ይፈቅድላቸዋል ማለት ነው። ነገር ግን አሁን እዛ ደረጃ አልደረሰም። ግን ቢያንስ ወደ ሀገር ውስጥ እንዲመጡ የተጋበዙ መሆኑ በራሱ ጥሩ አዎንታዊ እርምጃ ነው።
ኢሰመኮ በዛሬው ሪፖርቱ ከሐምሌ 2013 እስከ ግንቦት 2014 ዓ.ም ድረስ በተለያዩ ወቅቶች በትግራይ ክልል ተይዘው ይገኛሉ የተባሉ 15 የሚዲያ ሰራተኞችን ጨምሮ በአጠቃላይ 54 የሚዲያ ሰራተኞች ተይዘው ከቀናት እስከ በርካታ ወራት ለሚሆን ጊዜ በእስር መቆየታቸውንም ያመለከተ ሲሆን ሌሎች በርካታ የሰብአዊ መብት ጥሰቶችንም አካቷል። በአይነቱ የመጀመሪያ የሆነው ይህ ሪፖርት በአመቱ ውስጥ የነበሩ አጠቃላይ የሰብአዊ መብቶች ሁኔታን የተገኙ ቁልፍ ምርታዎችን፣ ዋና ዋና አሳሳቢ ጉዳዮችን፣ ተግዳሮቶችንና ምክረ ሐሳቦችንም ያካተተ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የኢትዮጵያ ሰብአዊ መብቶች ኮሚሽን በዚህ ሪፖርቱ በሰብአዊ መብት ጥሰቶች ውስጥ ተሳታፊ ናቸው በሚል የጠቀሳቸውን አካላት የሚሰጧቸውን ምላሾች ይዘን በሚቀጥለው ሳምንት የምንመለስበት ይሆናል። ወደ ተከታዩ ዘገባችን እንውሰዳችሁ። በዚሁ በኮሚሽኑ ሪፖርት ላይ ከተነሱና ከዚህ ቀደም በአሜሪካ ድምጽም ከተጠናቀረው ዘገባ ጋር የተያያዘ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ህግ ወጥና የዘፈቀደ እስራት ሲል በጠራው ሁኔታ በአፋር ክልል ሰመራ ከተማ ውስጥ ተይዘው የሚገኙ የትግራይ ተወላጆች አሁንም በበረታው የወቅቱ ሞቃት የአየር ጠባይና በበሽታ ምክንያት እናቶችና ህጻናት እየታመሙ መሆናቸውንና የሰዎች ሞትም መቀጠሉን ለአሜሪካ ድምጽ ገልጸዋል። ይኖሩበት ወደ ነበረው አካባቢ እንዲመለሱ እንዲደረግም ጠይቀዋል። በሌላ በኩል የትግራይ ክልላዊ መንግስት የውጭ ግንኙነት ጽህፈት ቤት መሆኑን የሚናገረው ቢሮ በመላ ሀገሪቱ በማንነታቸው ምክንያት በጭካኔ ተይዘዋል ሲል የገለጻቸውና በአስር ሺዎች የሚቆጠሩ ያላቸው የትግራይ ተወላጆች እንዲፈቱ ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ጫና እንዲያደርግ ጥሪ አድርጓል። የፌዴራልና የክልል ባለስልጣናት ምላሽን ለማካተት ያደረግነው ጥረት ለጊዜው ባይሳካም የአፋር ክልል መንግስት በቅርቡ ሰጥተዋቸው የነበሩ አስተያየቶችና የኢትዮጵያ ሰብአዊ መብቶች ኮሚሽን ያወጣውን መግለጫዎች መልእክት አካቶ የትግርኛ ዝግጅት ክፍላችን ባልደረባ ገብረ መድን ያጠናቀረውን ዘገባ ቆንጅታየ ታቀርበዋለች። ከወር በፊት ቪኦኤ በጉዳያቸው ዘገባ ከሰራ በኋላ የተወሰኑ መሻሻሎችን ማየት መጀመራቸውን ከአብዓላ ከተማ ታፍሰው ሰመራ ከተማ ታስረው የሚገኙ የትግራይ ተወላጆች ይናገራሉ።
ተሻሽሏል የምንለው ሰዎች እየመጡ ይጠይቁናል። ጋዜጠኞች ይገባሉ። የሰብአዊ መብቶች ድርጅቶች እየገቡ ነው። ወደ መኖሪያ አካባቢያችሁ ትሄዳላችሁ የሚል ተስፋም እየሰጡን ነው። ለውጡ ይሄ ነው። መቼ ይሆን የምንወጣው የሚል ጭንቀት ግን አለብን። በተለይ ደግሞ በሴቶች፣ በህፃናት፣ በነፍሰ ጡሮች፣ በአካል ጉዳተኞችና እድሜያቸው ገፋ ባለ ሰዎች ላይ ከፍተኛ ጭንቀት አለ።
አሁንም ከግቢው ውጪ እንደፈለጉ መንቀሳቀስ እንደማይችሉ የሚናገሩት ስማቸው እንዲገለጽ የማይፈልጉ ታሳሪዎች ሰሞኑን ለተወሰነ ሰዓት ወደ ባንክ መሄድና ስማርት ያልሆነ ተንቀሳቃሽ ስልክ መያዝ እንደተፈቀደላቸው ገልጸዋል። እዚያው ግቢ መሃል ታጥሮ ቤተሰብ ከቤተሰብ፣ ባልና ሚስት እንዲሁም ልጅ ከወላጅ አባቱ ጋር መገናኘት እንደማይፈቀድ ይናገራሉ።
ባል ለብቻው፣ ሚስት ደግሞ ለብቻዋ ባለትዳሮችን ለሰባት ወራት ማለያየት ማለት እንዳይወልዱ ሆን ተብሎ የሚፈጸም አድራጎት ነው የሚል እምነት አለን። ስለምንስ ነው እንዲህ ያለ ነገር የሚፈጸምብን የሚል ጥያቄ ያሳድሮብናል።
ያለ አንዳች ክስና ያለ ፍርድ ለሰባት ወራት በአስቸጋሪ ሁኔታ ውስጥ መቆየታቸውን የሚገልጹ እስረኞች መሆናቸውን የሚናገሩ ሰዎች የክልሉ መንግስት እማጣራው ነገር ስላለ ገና ለሁለትና ለሶስት ወራት ይቆያሉ ማለቱ ተጨማሪ ጭንቀት እንደፈጠረባቸው አመልክተዋል። በተለይ ደግሞ በአሁን ወቅት ሙቀቱ ከ41 እስከ 43 ዲግሪ ሴልሺየስ በሆነበት እጅግ ከባድ ሁኔታ ለመቆየት አስቸጋሪ እንደሆነባቸው ገልጸዋል። የአፋር ክልል የአደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ መሐመድ ሁሴን ባለፈው ሳምንት ለቪኦኤ በሰጡት ቃል የትግራይ ተወላጆቹ ወደ የቀያቸው ተመልሰው ኑሯቸውን እንዲቀጥሉ ኃላፊነት ወስደን እየሰራን ነው ብለው ስለሚወስድባቸው ጊዜም ተናግረዋል።
አሁን እኛ በያዝነው እቅድ መሰረት ከሁለት ወር እስከ ሶስት ወር ውስጥ ሰዎቹ ወደ ቀያቸው ይመለሳሉ የሚል የጋራ እቅድ ከተባበሩት መንግስታት ተወካዮች ጋርም ለመንግስትም ያንን እቅድ ይዘናል።
የክልሉ መንግስት ሰዎቹ ታሳሪዎች ሳይሆኑ ከጥቃት ለመከላከል ለደህንነታቸው ሲባል በማቆያ መጠለያ ውስጥ ጥበቃ እየተደረገላቸው የሚገኙ ናቸው ብሏል። በዚህ አባባል የማይስማሙት የትግራይ ተወላጆች የሚመለከተው አካል ወደ መጡበት እንዲመልሳቸው አበርትተው እየጠየቁ ነው። የኢትዮጵያ ሰብአዊ መብቶች ዋና ኮሚሽነር ዶክተር ዳንኤል በቀለ ኮሚሽናቸው ባወጣው መግለጫ ላይ በአፋር ክልል ሰመራ ከተማ ሰመራና አጋቲና ካምፕ ውስጥ ተይዘው የሚገኙት ሰዎች ሁኔታ በመጠለያ ጣቢያ ስም የተፈጸመ በብሔር ማንነት ላይ የተመሰረተ ህገወጥና የዘፈቀደ እስራት በመሆኑ በአፋጣኝ ሊለቀቁ ይገባል። ወደ መኖሪያ አካባቢያቸውም እስኪመለሱ ድረስ በካምፕ ውስጥ ለመቆየት የሚፈልጉ ሰዎች ቢኖሩ በሙሉ ፈቃደኝነትና ያለማናቸውም አይነት የእንቅስቃሴ ገደብ ሊሆን ይገባል ብለዋል። ኮሚሽኑ ቁጥር ባይገልጽም የሞቱ ሰዎች መኖራቸውን የጠቆመ ሲሆን ቪኦኤ ያነጋገራቸው ታሳሪዎች ግን በሕክምና እጦት ህፃናትና ሴቶች የሚገኙባቸው ከ80 በላይ ሰዎች መሞታቸውን ተናግረዋል። በኮሚሽኑ የአፋር ክልል ሰብአዊ መብቶች ምርመራና ክትትል ዳይሬክተር ሰላማዊት ግርማይ ጉዳዩን በቅርብ እየተከታተሉ መሆናቸውን ስለሞቱት ሰዎች ቁጥርና የሞታቸው ምክንያት እንዲያጣራ ወደ ስፍራው አንድ ቡድን መላኩን አመልክተዋል። ቡድኑ ስራውን ሲጨርስ ውጤቱ ለህዝብ እንደሚገለጽም አስታውቀዋል። በዚህ ዘገባ ውስጥ ስለተነሱት ስሞታዎችና ሌሎችም ተያያዥ ጉዳዮች ከአፋር ክልል ባለስልጣናት ምላሽ ለማግኘት በተደጋጋሚ በስልክ ያደረገው ሙከራ ባለስልጣናቱ ስልካቸውን ባለማንሳታቸው አለመሳካቱን ዘገባውን ያጠናቀረው ገብረ ገብረ መድህን አክሎ ጠቁሟል። ይህ በእንዲህ እንዳለ የኢትዮጵያ ፌዴራል መንግስት የራሱን ህግጋት እንዲያከብርና ዓለም አቀፍ ግዴታዎቹን እንዲወጣ ያሳሰበው የትግራይ ክልላዊ መንግስት የውጭ ግንኙነት ጽህፈት ቤት መሆኑን የሚናገረው ቢሮ በመላ ሀገሪቱ በሚገኙ የማጎሪያ ካምፖች ብሎ በጠራቸው እስር ቤቶች ውስጥ እየማቀቁ ይገኛሉ ያላቸውና በአስር ሺዎች ይቆጠራሉ ያላቸውን የትግራይ ተወላጆች እንዲፈታ የዓለም ማህበረሰብ ጫና እንዲያሳድር ሰሞኑን ባወጣው መግለጫ ጥሪ አሰምቷል። በጉዳዩ ላይ ተጨማሪ ማብራሪያ ለመጠየቅ ወደ ፍትህ ሚኒስቴር ቃል አቀባይ አቶ አወል ሱልጣንና የፌደራል ፖሊስ ቃል አቀባይ ጄላን አብዲ የእጅ ስልኮች ደውሎ ስልኮቻቸው ባለመነሳታቸው አስተያየታቸውን ማካተት አለመቻሉን ገብረ አክሎ ዘግቧል። ወደ ተከታዩ ዘገባችን እንወሰዳችሁ። የእስር ፍርድ ቤት በ100,000 ብር ዋስትና ከእስር እንዲፈታ የወሰነለትን የፍትህ መጽሔት ባለቤትና ማኔጂንግ ዳይሬክተር ተመስገን ደሳለኝ ጉዳይ የፌዴራል ጠቅላይ ፍርድ ቤት በማገዱ ከእስር ሳይፈታ መቅረቱን በተመለከተ ጠበቃውን አነጋግረን ዘገባ አሰናድተናል። ዋስትናው የታገደው በተመስገን ላይ 3 የወንጀል ክሶችን የመሰረተው አቃቤ ሕግ ለፌዴራል ጠቅላይ ፍርድ ቤት ይግባኝ በማቅረቡ መሆኑን ጠበቃ አቶ ሄኖክ አክሊሉ ገልጸዋል። በሌላ ዜና ደግሞ ለ51 ቀናት በቁጥጥር ስር ውለው ጉዳያቸው በፍርድ ቤት ሲከታተሉ የነበሩ 8 አሻራና ንስር የተባሉ ዩቲዩብ ሚዲያ ሰራተኞች በዋስ እንዲለቀቁ በፍርድ ቤት ቢወሰንም እስካሁን አለመፈታታቸውን ቤተሰቦቻቸው ተናግረዋል። ኬኔዲ አባተ ከአዲስ አበባ፣ አስቴር ምስጋናው ከባህር ዳር ያጠናቀሩት ዘገባ ነው። ኬኔዲ አባተ ያሰማናል።
የፍትህ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝ ባለፈው ሰኞ ሰኔ 27 2014 ዓ.ም የተፈቀደለት የዋስትና መብት በፖሊስ ተፈጻሚ ያለመሆኑን ተከትሎ ጋዜጠኛ ተመስገን በጠበቃው አቶ ሄኖክ አክሊሉ በኩል ያቀረበውን አቤቱታ የተመለከተው ፍርድ ቤቱ ትዕዛዙ ያልተፈጸመበትን ምክንያት የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ችሎት ቀርበው እንዲያስረዱ ትዕዛዝ ሰጥቶ ነበር። በዚህም መሰረት የኮሚሽኑ ተወካይ በትናንትናው ዕለት ሰኔ 30 የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት ቀርበው ትዕዛዙ ያልተፈጸመበትን ምክንያት ማስረዳታቸውን ጠበቃ ሄኖክ አክሊሉ ለቪኦኤ ገልጸዋል።
ትላንትና 30 ከሰዓት ተወካይ ቀርበው የማይፈጸሙበትን ምክንያት ለፍርድ ቤቱ አስረድተዋል። የገለጹት ምክንያት ምንድን ነው? የፌዴራሉ ጠቅላይ ፍርድ ቤት አቃቤ ሕግ በጉዳዩ ላይ ተመስገን ሊፈታ አይገባም ብሎ ይግባኝ ያቀረበ ስለሆነ ይግባኝ እስኪሰማ ድረስ ጋዜጠኛ ተመስገን ደሳለኝ በስር እንዲቆይ የስር ፍርድ ቤት በዋስትና ይውጣ ያለውን ብይን ማገዱን የሚገልጽ ማስረጃ ይዘው ቀረቡ። በዛ መሰረት ያንን ለፍርድ ቤቱ አያይዙ ፍርድ ቤቱ ያንን ተመልክቶ ለእኛም ገልጾልን አሰናብቶናል። ጠቅላይ ፍርድ ቤቱ ግን ዋስትናውን በተመለከተ የአቃቤ ሕግን ክርክር ለመስማት በሐምሌ 7 ቀጥሮታል። ሐሙስ ማለት ነው። ቀጣይ ሳምንት ሐሙስ ማለት ነው።
የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት በአብላጫ ድምጽ ነበር ጋዜጠኛ ተመስገን በ100,000 ብር ዋስ ከእስር እንዲለቀቅ ባለፈው ሰኞ ብይን የሰጠው። በዚህም መሰረት በእለቱ የዋስትናውን ገንዘብ ማስያዛቸውን የገለጹት የተመስገን ቤተሰቦች፣ ነገር ግን በፍቺው ትዕዛዝ ላይ የሚፈርም አካል የለም በማለት ፖሊስ እንዳልፈታው ለቪኦኤ መግለጻቸውን መዘገባችን ይታወሳል። አሁን ደግሞ በአቃቤ ሕግ ይግባኝ የዋስትና መብቱ መታገዱ ታውቋል። ከግንቦት 18 2014 ዓ.ም ጀምሮ በእስር ላይ የሚገኘው ጋዜጠኛ ተመስገን ደሳለኝ የቀረቡበት 3 የወንጀል ክሶች ወታደራዊ ምስጢሮችን ላልተፈቀደለት ሰው ወይም ለሕዝብ መግለጽ፣ የሐሰት ወይም የሚያደናግር መረጃ ማሰራጨትና መገፋፋትና ግዙፍ ያልሆነ የማሰናዳት ተግባር መፈጸም የሚሉ ናቸው። ይህ በእንዲህ እንዳለ ለ51 ቀናት በአማራ ክልል በንፋስ መውጫና በባህር ዳር በቁጥጥር ስር የነበሩት አሻራና ንስር የተሰኙ የዩቲዩብ ሚዲያ ሰራተኞች በ20,000 ብር ዋስትና እንዲለቀቁ ትናንት ፍርድ ቤት ቢወስንም ከእስር አልተፈቱም። ዛሬ ጠዋት ደግሞ ከማረሚያ ቤት ወደ ማይታወቅ ስፍራ በመኪና ተጭነው መወሰዳቸውን ቤተሰቦቻቸው ለአሜሪካ ድምጽ ተናግረዋል። አሻራ ሚዲያ ላይ ይሰራ የነበረው የጋሻዬ ንጉሴ ባለቤት ወይዘሮ ብሌን ክንዴ ጉዳዩን እንዲያብራርተዋል።
ትናንት ፍርድ ቤቱ በ20,000 ብር ዋስትና አሰናበታቸው ማለት ነው። እኛ ከፍርድ ቤት ማዘዣ ይዘን ባህር ዳር ከሚገኘው ማረሚያ 7:30 ስንሄድ ነው ቀጥታ ስንሄድ ያው ፌዴራል ከቧቸዋል ማለት ነው ቀድሞ እና በሰዓቱ እዛ ጋር ሁከት ነበረ። ተበታተኑ ለጊዜው። ትላንትን ሳይወስዷቸው አደሩ። ዛሬ ግን ጠዋት 12:00 ላይ ስንሄድ ፌዴራል የሚባል የለም፣ መከላከያ ነው ያለ። ከ10-15 የሚሆን መከላከያ ያለ እዛ መኪና ቆሟል። እነሱ ናቸው 2:00 ላይ እንግዲህ የወሰዷቸው ማለት ነው።
አሻራና ንስር የተባሉ የዩቲዩብ ሚዲያዎች 8 ሰራተኞች ግንቦት 11 ቀን 2014 ዓ.ም በስራ ቦታቸው እንዳሉ በፖሊስ ከተያዙ በኋላ ለ28 ቀናት ፍርድ ቤት ሳይቀርቡ ከመኖሪያ ስፍራቸው ርቀው ንፋስ መውጫ ከተማ ታስረው መቆየታቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዘጋቢዎቻችንን እናመሰግናለን አድማጮች። አሁን ደግሞ በተከታዩ ዘገባ እዚህ ዋሽንግተን ዲሲ ስለ ተከናወኑ ሰላማዊ ሰልፎች የሚዳስስ ዘገባ እንወስዳችኋለን። ትላንትናና ዛሬ ኢትዮጵያውያንና ትውልደ ኢትዮጵያ በዚህ በዋሽንግተንና አካባቢው የሚገኙ ማለት ነው የተለያዩ ሰልፎችን አካሂደዋል። በትላንትናው ዕለት ሰልፍ ያካሄዱት ኢትዮጵያውያን ኢትዮጵያ ውስጥ የአማራ ብሔር ተወላጆች ላይ ያነጣጠረ ግድያን ጨምሮ ጠንከር ያለ የመብት ረገጣ ተንሰራፍቷል ሲሉ የከሰሱ ናቸው። በዋሽንግተን ዲሲም በ ነጩ ቤተ መንግስት ደጃፍ ላይ ተቃውሟቸውን አሰምተዋል። ከዋይት ሃውስ ፊት ለፊት በነበረው ሰላማዊ ሰልፍ ላይ የተገኙት ተሳታፊዎችም የኢትዮጵያ መንግስት መሰረታዊ ኃላፊነት የሆነውን የዜጎችን ደህንነት የማስጠበቅ ግዴታ በተገቢው መንገድ ባለመወጣቱ የዩናይትድ ስቴትስ መንግስትና ሌሎች መንግስቱን የሚደግፉ ተቋማት እርምጃ እንዲወስዱ ጠይቀዋል። ይህ በእንዲህ እንዳለም በዛሬው ዕለት ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት ሌላ የተቃውሞ ሰልፍ ተደርጓል። በዚህ የተቃውሞ ሰልፍ ላይም በርከት ብለው የተሳተፉ የኦሮሞ ብሔር ተወላጆች ሲሆኑ እነሱም እንዲሁ ተመሳሳይ ከመብቶች ጥሰቶች ጋር የተያያዙ ጥያቄዎችን አንጸባርቀዋል። ሁለቱን ሰልፎች የተከታተሉት የትላንቱን ሀብታሙ ስዩም፣ የዛሬውን በፈቃዱ ሞረዳ ሲሆኑ ሀብታሙ ስዩም ለአማርኛ ሁለቱንም እንደሚከተለው አሰናድቷቸዋል።
በትናንትናው ዕለት ዋሽንግተን ዲሲ ላይ ከፕሬዚደንት ባይደን መኖሪያ ዋይት ሀውስ ፊት ለፊት በመገኘት የተቃውሞ ድምፃቸውን ሲያሰሙ አርፍደዋል በመቶዎች የተገመቱ ትውልደ ኢትዮጵያውያን። አቶ ሙሉጌታ እያለው ሰልፉን ከጠሩ አካላት መካከል አንዱ የሆነው የባልደራስ ለእውነተኛ ዲሞክራሲ ፓርቲ ተወካይ ናቸው። ሰልፉ የተጠራበትን ምክንያት እንዲያስረዳሉ።
የዚህ ሰልፍ ዋናው ዓላማው ምንድን ነው? እንግዲህ ኢትዮጵያ ውስጥ ለውጥ መጣ ብለን ተቀብለን ነበረ። የዶክተር አብይ መንግስት ወደዚህ ሲመጣ ግን ለውጡ እያደረ ተቀልብሶ አሁን መንግስት አለ የማይባልበት ደረጃ ላይ ደርሷል። ቢኮዝ የመንግስት ትልቁ እና እንዳውም ትንሿ ስራ የዜጎችን ደህንነት ማስጠበቅ ነው። እንደምታውቀው ይሄ መንግስት ከመጣ ጀምሮ 4 ዓመት ሙሉ በተለይ በአንድ ብሔረሰብ ላይ በአማራ ላይ ያነጣጠረ ግድያ እየተፈጸመ ነው። መንግስት ይህንን ማስቆም አልቻለም። ስለዚህ አትሊስት በውጭ ያሉ መንግስታት ይህንን መንግስት ስፖንሰር የሚያደርጉ እና አሜሪካ ይህንን ችግር ተረድተው ይህንን መንግስት አይ ቲንክ ከሌሎች ተቃዋሚዎች ጋር ሆነው ማስተዳደር አልቻለም በአጠቃላይ እና ሌሎቹን ድርሻ ያለን የሚሉ አካላትን አሰባስቦ የሽግግር መንግስት የሚቋቋምበት የዜጎች መብት የሚከበርበት ብሎም እነኚህ በአማራ ላይ ፍጅት ያደረሱ ኃይሎች ለፍርድ እንዲቀርቡ ነው ጥያቄያችን።
በአማራ ብሔር ተወላጆች ላይ በተለያዩ የኢትዮጵያ ክፍሎች የደረሱ የመብት ጥሰቶችን ያሳያሉ የተባሉ ምስሎችን፣ የሰልፈኞችን መልእክት ያስተጋባሉ የተባሉ መፈክሮችን ከነገቡ ትውልደ ኢትዮጵያን መካከል በመገኘት ሰልፉን ሲመሩ ያገኘኋቸው የዲሲ ግብረ ኃይል አባል አቶ ኤርሚያስ ሽበሺ በበኩላቸው እሳቸው የዘር ማጥፋት ወንጀል ሲሉ የገለጹትን ለማስቆም ፕሬዚደንት ባይደን ያላቸውን ዓለም አቀፋዊ ኃላፊነት እንዲወጡ ጠይቀዋል።
አሁን በሀገራችን ላይ በተለይ በዘራቸው ምክንያት በአማራነታቸው ብቻ ማለት ነው በየአካባቢ የሚጨፈጨፍ ጆኖሳይድ እየተካሄደባቸው ያለውን ያንን ጆኖሳይድ ደግሞ ዓለም አቀፍ ሕግም እንደሆነ ይህንን ነገር ለማሰማት ነው ወደዚህ የመጣሁት። ዛሬ ዋሽንግተን ውስጥ በሚገኘው ዋይት ሀውስ ነው የምንገኘው። ለፕሬዚደንቱ ለአሜሪካ ፕሬዚደንት የጁኖሳይድ ዓለም አቀፍ ህግ ነው። ስለዚህ ጁኖሳይድ እየተካሄደ ዝም ማለት አይቻልም። ከዚህ በፊት እነሱ በሩዋንዳ ላይ ኔቨር አገኝ ብለው እንደ ህግም እንዳወጡት በጁኖሳይድ ዝምም እንደማይሉ ማለት ነው። ይህንንም ዛሬ እኛ ጋር ኢትዮጵያ ላይ እየተፈጸመ ያለው በዘራቸው ምክንያት እየጨፈጨፉ ያሉትን ያንን ቃላቸውን እንዲጠብቁ ድምጽ እያሰማ ነው የምንገኘው።
አቶ ኤርሚያስ በአንደኛው የኢትዮጵያ ጥግ የሚደርስ የመብት ጥሰት ነገ በሌላው ላለመድረሱ መተማመኛ ስለሌለ ዜጎች ለሌላው ድምፅ የመብቶቻቸውም ዘብ መሆን እንደሚገባቸው አሳስበዋል። በሰልፉ ላይ ተገኝተው ንግግር ካደረጉት መካከል አንዱ የሆኑት የባልደራስ ለእውነተኛ ዲሞክራሲ ሊቀመንበር አቶ እስክንድር ነጋ በበኩላቸው የኦነግ ሸኔና እሳቸው የብልጽግና ኦህዴድ ሲሉ የጠሩት ቡድኖች በሰላማዊ ሰዎች ላይ የከፋ በደል መፈጸማቸውን አንስተው ዩናይትድ ስቴትስ ቡድኖቹን በሽብር ወንጀለኝነት በፈረጀቻቸው ዓለም አቀፍ ቡድኖች ደንብ መመልከት እንድትጀምር ጠይቀዋል።
በሺዎች የሚቆጠሩ ሲቪሎች ሆን ብለው ያጠቁት ታዲያ መስፈርቱ ምንድን ነው? አሁን እዚህ እየመጣን እየጠየቅን ያለ ነው። ይህንን ኃላፊነት በቦኮ ሃራም ላይ የተወጣችሁትን ኃላፊነት፣ በአልሸባብ ላይ የተወጣችሁትን ኃላፊነት አግባብ አለው፣ በትክክል ነው። በኤልአርኤ ላይ የተወጣችሁትን ኃላፊነት በእኛም ላይ መተወጡ ነው። ምንድን ነው የምትጠብቁት? ምን አይነት ማስረጃ ነው የምትጠብቁት? ምን ያላያችሁት? እኛ ምንድን ነው እኛ የነውን ያላያችሁት ነገር አለ ወይ?
ከቀናት በፊት በቄለም ወለጋ ዞን ደርሰዋል በተባሉ ተደጋጋሚ ጥቃቶች የሞቱ ሰዎችን ቁጥር በውል ማወቅ ባይቻልም የተለያዩ አውታሮች ከ200 በላይ እንደሆኑ አስታውቀዋል። የአማራ ብሔር ተወላጆችን ጉዳይ በቅርብ እንደሚከታተሉ የሚናገሩ አካላት ግን የሟቾችን ቁጥር ከፍ አድርገው ይገምታሉ። የሟቾችን ትክክለኛ ቁጥር እስካሁን ድረስ ይፋ ያላደረገው የኢትዮጵያ መንግስት በበኩሉ በኢትዮጵያ በንጹሐን ላይ የሚፈጸመው ግድያ በመንግስት ቸልተኝነት የሚፈጸም እንደሆነ የሚቀርቡ ክሶችን ሲያስተባብል ሰንብተዋል። በቅርቡ በንጹሐን ላይ ለተፈጸሙ ግድያዎች ተጠያቂ ባደረጉትና ኦነግ ሸኔ ባሉት ቡድኖች ላይ መንግስታቸው እርምጃ በመውሰድ ላይ መሆኑን ጠቅላይ ሚኒስትር አብይ አህመድ ትናንት ለሕዝብ ተወካዮች ምክር ቤት አባላት ቢገልጹም ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን በበኩሉ ውንጀላውን በተደጋጋሚ ውድቅ አድርጓል። ይልቁንም ታጣቂ ቡድኑ ለግድያው ተጠያቂ የሚያደርገው የመንግስት ኃይሎችን ነው። የኦሮሞ ነጻነት ሰራዊት እንደሚባል የሚናገረው ታጣቂ ቡድኑ ዓለም አቀፍ ቃል አቀባይ መሆናቸውን የሚገልጹት ኦዳ ታርቢ በቄለም ወለጋ የተፈጸመውን ግድያ የመንግስት ታጣቂዎችና ሚሊሻዎች እንደፈጸሙት በትዊተር ገጻቸው አስታውቀዋል። ይህ በእንዲህ ያለ በዛሬው ዕለት ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት ሌላ የተቃውሞ ሰልፍ ተደርገዋል። በዚህ ሰልፍ ውስጥ በርከት ብለው የተሳተፉት የኦሮሞ ብሔር ተወላጆች ናቸው። አቶ ባህሩ ድጉማ አንዱ ናቸው።
እዚህ የመጣንበት ዋና ዓላማው እውነቱን ለመናገር ዛሬ በሀገራችን ውስጥ መደረግ ላይ ያለውን ችግር በተለይ በኦሮሞ ሕዝብ ላይ መድረስ ላይ ያለውን ጄኖሳይድ በእንግሊዝኛ ጄኖሳይድ የሚሉ አንድን ዘር በጠቅላላ ለመጨረስ የሚደረገውን ስራ እንዲያውቁት ነው የመጣ ነው። ጠቅላላውን አቁም ማለት ሳይሆን ኢን ጀነራል ዴይ ሃቭ ዴር ኦን ሎካል ኢንፎርመንስ ራሳችን መተን ኢምፓክትፉል በሆነ መንገድ ችግሩን መግለጽ አለብን። ትልቁ ችግሩን እንደነገርኩ በመጀመሪያ ደረጃ ዛሬ የኦሮሞ ልጆች ተጠርገው እያለቁ ነው፣ እየተገደሉ ነው። አሰቃቂ የሆነ ወንጀል ዓለም ማወቅ አለበት። ካወቀ በኋላ ሆፕ የምናደርገው እርምጃ መውሰድ ይችላል።
ባልደረባችን በፍቃዱ ሞሮዳ ያናገራቸው ሌላኛዋ ሮበ የተባሉ የሰልፉ ተሳታፊ በበኩላቸው እየደረሱ ናቸው የሚባሉ የመብት ጥሰቶችን ከስር ከመሰረቱ ለማወቅ ገለልተኛ ምርመራ እንዲደረግ ጠይቀዋል።
ኦሮሚያ ማለት የፍቅር ገነት ናት። እዛች ምድር ላይ ህዝብ እያለቀ ነው። ህዝባችን እያለቀ ነው። እየሞተ እየተገደለ እየተረሸነ ነው። ይሄ ሁሉ እየደረሰበት ኢንተርኔትና የተለያዩ መብራት ምናምን አጥፍተውባቸው ይሄንን በደል እያደረሱባቸው ነው። ሰው እንደ አሜሪካ እኔ አንድ እንደ አሜሪካ ዜጋ ሆኜ ኢንቨስቲጌሽን እንዲደረግልኝ እፈልጋለሁ።
በሁለቱም ሰልፎች ላይ የተነሱ ቅሬታዎችና የተቃውሞ ትኩረቶችን በተመለከተ ምላሽ ለማግኘት በዩናይትድ ስቴትስ የኢትዮጵያ ኤምባሲ ተወካዮችን ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ጥረታችንን እንቀጥላለን። ይሁንና ጠቅላይ ሚኒስትር አብይ አህመድ ትናንት በነበረ የህዝብ ተወካዮች ምክር ቤት ስብሰባ ላይ በኢትዮጵያን በንጹሐን ላይ የሚፈጸመው ግድያ በመንግሥት ቸልተኝነት የሚፈጸም እንደሆነ የሚቀርቡ ክሶችን አስተባብለዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
እያደመጣችሁ ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ምሽት ዝግጅታችንን ነው። አስተያየትና ጥያቄ እንዲሁም ደግሞ መረጃዎች ሲኖሯችሁ የት ታገኙናላችሁ? እስቲ የምንገኝበትን አድራሻ እናስታውሳችሁ።
የ1 የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19፣ በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
በነገራችን ላይ አድማጮች፣ አንድ ማሳሰቢያ ወይም ደግሞ መረጃ አለን። የዋትሳፕ ቁጥራችን 202-251-3505 የተዘጋጀው በድምጽ መልእክታችሁን በድምጽ ቀድታችሁ እንድትልኩ እንዲሁም በጽሁፍ እንድታደርሱን ነው። በጣም በዛ ያሉ ጥሪዎች በዛ በዋትሳፕ ቁጥራችን ይመጣሉ። ነገር ግን የተሰናዳው ለዚሁ ጉዳይ ስለሆነ አንስተን ምላሻችንን ልንሰጣችሁ ስለማንችል መልእክታችሁን እንዲህ ባልኩት ማሳሰቢያ መሰረት አድርሱን። አሁን ወደ ቀሩን ሁለት ዓለም አቀፍ ዘገባዎች እንውሰዳችሁ። በቅድሚያ የኮቪድ ጉዳይ፣ የመጪው ኮቪድ ጉዳይ እጅግ አሳሳቢ መሆኑን የዓለም የጤና ድርጅት ያሳሰበበትን ዘገባ የተመለከተ ይሆናል። ለመጪው የኮቪድ-19 ወረርሽኝ ማዕበሎች ዝግጅት እንዲደረግ የጤና ድርጅቱ አሳስቧል። የዓለም የጤና ድርጅት አዳዲስ የኮቪድ-19 ዝርያዎች እየተዛመቱ መሆናቸውን ገልጾም ማስጠንቀቂያ ሰጥቷል። ሰዎች አስፈላጊዎቹን የጥንቃቄ እርምጃዎች ነቅተው በመተግበርና ራሳቸውንና ሌሎችን ከበሽታው እንዲጠብቁም አሳስቧል። ጄኔቫ የምትገኘው ዘጋቢያችን ሊሳ ሽላይን ያጠናቀረችው ነው። ዝርዝሩን እንደሚከተለው እናሰማችኋለን።
የዓለም የጤና ድርጅት አዲስ አሃዛዊ መረጃ እንደሚጠቁመው ባለፉት ሁለት ሳምንታት በዓለም ዙሪያ ያሉ ለኮቪድ-19 ተጋላጮች ቁጥር በ30 ከመቶ ገደማ ጨምሯል። በአሁኑ ጊዜ አጠቃላዩ የተመዘገቡ የኮቪድ-19 ተጋላጮች ቁጥር ወደ 558 ሚሊዮን እየተቃረበ ሲሆን ከዚህ ውስጥ ከ6.3 ሚሊዮን የሚበልጡትን በሽታው ለህልፈት ዳርጓቸዋል። የአውሮፓ ሀገሮችና ዩናይትድ ስቴትስ ውስጥ BA4 እና BA5 የሚል ስያሜ በተሰጣቸው የኮሮና ቫይረስ ዝርያዎች ምክንያት አዲስ የወረርሽኝ ማዕበል መቀስቀሱን ያመለከተው የዓለም የጤና ድርጅት እንደ ህንድ በመሳሰሉ ሀገሮች ደግሞ ሌላ አይነት ዝርያ እንደተቀሰቀሰ አመልክቷል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የኮሮና ቫይረስ ምርመራ የሚያደርጉ ሰዎች ቁጥር በከፍተኛ ደረጃ በመቀነሱ ያለውን ተጨባጭ የወረርሽኙን ስርጭት መጠን በትክክል ለማወቅ አዳጋች ሆኗል ብለዋል። አያይዘውም ይህም በበሽታው ሳቢያ በጽኑ እንዳይታመሙ ወይም ለህልፈት እንዳይዳርጋቸው ለመከላከል አስፈላጊ የሆነውን ሕክምና ሳያገኙ የሚቀሩ ብዙ ሰዎች መኖራቸውን የሚጠቁም ነው በማለት አስጠንቅቀዋል።
As the virus evolves, vaccines protection, while it's still really effective at preventing serious
ክትባቱ በጠና መታመምን እና ሞትን በመከላከል ረገድ በደንብ እንደሚሰራ የታወቀ ነው። ነገር ግን ቫይረሱ መልኩን እየቀያየረ ብቅ ሲል የመከላከል አቅሙ ይቀንሳል። ይህም በመሆኑ በተለይ በጣም ተጋላጭ የሆኑ ሰዎች ማጠናከሪያ ክትባቱን መውሰድ አለባቸው።
አዳዲሶቹ የኮሮና ቫይረስ ዝርያ አይነቶች በተለይ በበለጸጉት ሀገሮች የበለጠ አደጋ መጋረጣቸውን የገለጹት የዓለም የጤና ድርጅቱ ዋና ስራ አስኪያጅ በእነዚህ ሀገሮች ልውጦቹ የኮሮና ዝርያዎች የደቀኑት አደጋ በኪኒን መልክ የሚወሰዱትን ጨምሮ የአዳዲስ መድኃኒቶች አቅርቦት ተደራሽ ካልሆኑት ደሆች ሀገሮችም የባሰ መሆኑን አስረድተዋል። የድርጅቱ የአጣዳፊ የጤና ጉዳዮች ዋና ዳይሬክተር ማይክ ራያን ማንኛውም ሀገር ቢሆን የብሔራዊ ዝግጁነትና ቅኝት እቅዶች ውስጥ ክፍተት ይኖራል ብለው፣ በመሆኑም የዓለም አቀፍ ወረርሽኝ ምላሽ እቅዶቻቸውን ሀገሮች የሚነሱ የኮቪድ-19 ስርጭቶችን ለመዋጋት በሚያስችል መልኩ ለማጠናከር የበለጠ መስራት አለባቸው ብለዋል።
We will see differential impacts in countries. So depending on how
አንድምታው እንደየሀገሩ ይለያያል። በማህበረሰብ ደረጃ ምን ያህል ጠንካራ የሆነ ቫይረሱን የመከላከል አቅም ተገንብቷል? ለበሽታው ተጋላጭነት ያላቸው ሰዎች በሚመለከት ምን እየተደረገ ነው? ለነዚህ ሁኔታዎች ምን ያህል ዝግጁነት አለ? የወረርሽኝ ማዕበል በየጊዜው መምጣቱን የሚቀጥል ይመስለኛል። የወረርሽኝ ማዕበሉ በየሀገሩ የሚያስከትለውን የተለያየ ጉዳት የሚወስኑት እነዚህ ጥያቄዎች ናቸው።
ሰዎች ተሞክረው የተፈተኑትን የመከላከያ መንገዶች መመርመር፣ በማስክ ወይም በጭንብል መጠቀምና መከተብን ተግባራዊ በማድረግ ራሳቸውን እንዲጠብቁ የዓለም የጤና ድርጅት አጥብቆ አሳስቧል። ከዚህም ሌላ ባህሪውን እየቀያየረ ለሚመጣው ኮሮና ቫይረስ ተዘጋጅቶ ለመገኘት የአዳዲስ ክትባቶች፣ የምርመራ መንገዶችና መድኃኒቶች ምርምርና ምርት እንቅስቃሴ ተፋጥኖ መቀጠል እንዳለበት የዓለም የጤና ድርጅት አሳስቧል።
አድማጮች፣ ለአርብ ምሽት የያዝናቸው ዝግጅቶች እየተጠናቀቁ ነው። ጥቂት ሰዓታት ብቻ ነው የቀሩን። በቀሩን ጥቂት ሰዓታትም የመጨረሻ ዘገባችንን እናሰማችኋለን። ወደ ናይጄሪያ ነው የምንወስዳችሁ። በመቶዎች የሚቆጠሩ ታሳሪዎች ላመለጡበትና ባለፈው ማክሰኞ ናይጄሪያ ውስጥ በሚገኝ አንድ እስር ቤት ለተፈጸመው ጥቃት የምዕራብ አፍሪካ እስላማዊ መንግስት የተሰኘው ቡድን ኃላፊነቱን ሲወስድ የሀገሪቱ ፕሬዚዳንት መሐሙድ ባህሪ የደህንነት ተቋሙ ጥቃቱን ማስቆም አልቻለም ሲሉ ተጠያቂ አድርገዋል። የደህንነት ጉዳዮች ተንታኞች ፕሬዚዳንቱ ስልጣን ከያዙ ከሰባት ዓመት በኋላም የሀገሪቱን ደህንነት ማስጠበቅ አልቻሉም በሚል መልሰው ፕሬዚዳንቱን ተጠያቂ አድርገዋቸዋል። ቲሞቱ አቢዙ ከአቡጃ ያጠናቀረው ዘገባ ነው። እንግዱ ወልዴ እንደሚከተለው ያቀርበዋል።
የታጠቁ የደህንነት አባላትና የእስር ቤት አስተዳዳሪዎች ትናንት ሐሙስ ለሁለተኛ ቀን ያመለጡትን እስረኞች ለመያዝ አቡጃን ሲያስሱ ውለዋል። ማክሰኞ ምሽት ዋና ከተማዋ አቡጃ ውስጥ ኩጄ በተባለ ስፍራ በሚገኝ እስር ቤት ላይ በተፈጸመው ጥቃት 900 የሚሆኑ እስረኞች አምልጠው የነበረ ሲሆን 436 የሚሆኑት ተይዘዋል። አሁንም በመቶ የሚቆጠሩት ያልተያዙ ሲሆን ከነዚህ ውስጥ 64 የሚሆኑና በቦኮ ሐራም አባልነታቸው የሚጠረጠሩ እስረኞች ይገኙበታል። ባለስልጣናት ከእስር ያመለጡትን የኋላ ማንነት እንደገና በማጥናት ላይ ሲሆኑ ከእስር ቤቱ ረቡዕ የወጣው መግለጫ እንዳመለከተው 879 እስረኞች በጥቃቱ ወቅት አምልጠዋል። ኢስላሚክ ስቴት ዌስት አፍሪካን ፕሮቪንስ የተባለውና የዓለም አቀፉ ኢስላሚክ ስቴት አባል የሆነው ቡድን ለእስር ቤቱ ወረራ ኃላፊነቱን ሲወስድ አጥቂዎቹ በዕለቱ በየአቅጣጫው ተኩስ ከፍተው እንደነበር ታውቋል። የናይጄሪያው ፕሬዝደንት ሙሐማዱ ቡሃሪ ረቡዕ ዕለት እስር ቤቱን የጎበኙ ሲሆን ለደረሰው ጥቃት የአገሪቱን የደህንነት ተቋም ተጠያቂ አድርገዋል። ጥቃቱን በተመለከተ የተሟላ ሪፖርት እንዲቀርብላቸውም ጠይቀዋል። የመከላከያ ሚኒስቴር ቋሚ ጸሐፊ የሆኑት ኢብራሂም ካና ለቪኦኤ እንደተናገሩት ባለሥልጣናቱ ጉዳዩን በቅርብ እየተከታተሉ ነው።
በሰራዊታችን፣ በፖሊስ፣ በሰላዮቻችን እንዲሁም በእስር ቤት ጠባቂዎች አማካኝነት ያመለጡት እስረኞች መልሰው ለሕግ እንዲቀርቡ ማድረግ የምንችለውን ሁሉ እናደርጋለን። ስለዚህ አሁን የምንጠይቀው ናይጄሪያውያን እንዲረጋጉ ነው። ምንም የሚያሰጋ ነገር የለም። ምን ያህል እስረኞች እንዳመለጡ ለማወቅ አሁንም ቆጠራ ላይ ነን።
ፕሬዚዳንቱ የሀገሪቱን ደህንነት ተቋም መውቀሳቸውን ተከትሎ ከህዝቡ ከፍተኛ ውግዘት ደርሶባቸዋል። ፕሬዚዳንቱ በ2015 የሀገሪቱን ደህንነት ለማሻሻል የገቡትን ቃል ሳይጠብቁ ጣታቸውን ሌላ ላይ እየጠቆሙ ነው ሲሉ ተቺዎች ተናግረዋል። ከነዚህ አንዱ የኩጂ ነዋሪ የሆኑት ፒተር ኦኖጃ ሲሆኑ በእስር ቤቱ የደረሰው ፍንዳታ ቤተሰባቸውን አስደንግጧል።
እኔ የማምነው ቀድሞ በመከላከል ነው። ድርጊቱ ከተፈጸመ በኋላ በመደናበር የሚደረግ ሩጫ ሳይሆን ከመፈጸሙ በፊት ጥንቃቄ ማድረግና መከላከል ነው የሚያስፈልገው። ይህ እኮ የመጀመሪያ ጊዜ አይደለም።
የደህንነት ተንታኞች ፕሬዚዳንቱ በጉዳይ ላይ የሰጡትን መልስ አስመልክቶ አስተያየታቸውን በመስጠት ላይ ናቸው። ሴናተር ኢሮግቡ የተባሉ የደህንነት ተንታኝ እንደሚሉት በመላ ሀገሪቱ የሚካሄደው ፖለቲካዊ እንቅስቃሴ የደህንነት ተቋማቱን ትኩረት በታትኖታል።
Unlike before, he can actually praise the president, hold him accountable, and the attention
has... አሁን እንደ ድሮ አይደለም። ፕሬዚዳንቱን ተጠያቂ ማድረግ እንችላለን። አሁን የሁሉም ትኩረት በመጪው 2023 ፕሬዝደንት የሚሆነው ማን ነው የሚለው ነው። ይህ የደህንነት ተቋማቱ በንቃት የመስራት ሁኔታ ላይ ተጽዕኖ አሳድሯል።
ናይጄሪያውያን በመጪው የካቲት ወር ወደ ምርጫ ጣቢያ ያመራሉ። ያመለጡ እስረኞችን ፍለጋ ላይ የተገባበት ሁኔታ የአቡጃ ነዋሪዎች እንደሚሉት ሲያጣጥሙት የነበረውን ሰላም በክሏል። ቲሞቲ ኦቢዩዙ ከአቡጃ ለላከው ዘገባ እንግዲህ ወልዴ ነኝ ከአሌክዛንድሪያ ቨርጂኒያ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዘገባዎች ተጠናቀዋል። ሰዓታችንም ተጠናቋል። በነገው ምሽት የቅዳሜ መሰናዶ እንዲሁም እሁድ በራዲዮ መጽሔት ዝግጅታችን ተመልሰን እናገኛችኋለን። ለዛሬ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ስርጭቱን አቀናብሮልናል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። ሰላም፣ በደህና ደሩ።